ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 ኤኤም የአየር ስርጭት የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ እሁድ ከአራት ተኩል እስከ አምስት ፒኤም ከሰዓት በኋላ የሚቀርብ ሲሆን ዓላማው በየጊዜው የሚያጋጥሙንን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ልናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን፣ በተጨማሪም ከአድማጮች የሚቀርቡልንን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካክለለ ሳሉ ነኝ። በዛሬ ፕሮግራማችን አጠራጥራሉ ሶስት ነገሮች እናገራለሁ። ከዚያም ባለፈው ሳምንት የጀመርነው የስኬጁል ሲ እና የስኬጁል ኢ ፕሮባብሊ መደምደሚያው እነግራችኋለሁ። ሰሞኑን ደግሞ ከተለያዩ አድማጮቻችን ጥያቄዎች ሁሉ ጊዜ በስልክ እየተደወለ እንጠየቃለን ይጠይቁኛል። የሚበዛው ጊዜ መልሱ በሰጣቸውም ይህ ጥያቄ ለሁላችን አገልጋይ በመሆኑ ላንድ በመመለስበት ጊዜ ብዙ ሺ ሊሰማው በሚችለው ብናረገው ሁላችን ልንማርበት ስለምንችል ጠይቁ ብያቸዋለሁ። ግን ምናልባት ላይ ጠይቁ ይችላሉ። ዛሬ ከጥቂቶቹ ሁለቱን ጥያቄዎች አነሳና መልሱን እናገራለሁ። እንግዲህ ሁልጊዜ በቲኬ ሾው የውይይት ፕሮግራም እንድናደርገው ነው የምወደው። ዋን ዌይ ብቻ መሆን የለበትም። የእናንተም ፊድባክ ስለሚያስፈልግ፣ የእናንተም ጥያቄ ስለሚያስፈልግ ሁልጊዜ ብትጠይቁን፣ ሁልጊዜ አስተያየታችሁን ብትገልጹ፣ አንዳንዴም እኮ መልስ ለመስጠት ትችላላችሁ። ብዙ ልንማርበት እንችላለን። ስልካችን ሁልጊዜ እየነገርኩኝ ነኝ። በተቻለ መጠን ሁላችሁም እስቲ ከዛሬ እንጀምርና ስልካችሁ ላይ አስገቡት። 404-603-8770 ነው። እንደገና ደግሞ አለው 404-603-8770 ነው። ይህ ምላችሁ ያለ ምንድን ነው? አንደኛ በየጊዜው እየነገር ወረቀት ላይ ከምጽፉት ሴላራችሁ ላይ ከያዛችሁት በቀላሉ ለመደወል እንደምትችሉ ነው። ሁልጊዜ የሚለው አንጎላችን ሊሰፋ የሚችለው ሀሳባችን ሲሽከረከር ብቻ ነው። ከኔ የሚመጣው ብቻ ሳይሆን ከእናንተ የሚመጣውም ለእኛ ትምህርት ስለሆነ መወያየት ይኖርብናል። ይህ ፕሮግራም ስለሆነ የሰዓት እጥረትም የለን። አንዳንዴ እንግዳ በምናገኝበት ጊዜ ሁለት ሳምንትም እኮ ልናደርገው እንችላለን። ምክንያቱም ህብረተሰቡ የሚጠቀምበት እስከሆነ ድረስ የታይም እጥረት በጭራሽ አይኖረንም። አገልግሎቱ ለህዝብ ስለሆነ ታይሙን ሰጥተን እንወያያለን። እንግዲህ ከመርሳቴ በፊት ከሁለት ሳምንት በኋላ ፌብሩዋሪ 11 የፎርክሎዠር እና የባንክሮፕሲ ጠበቃ እዚህ ላመጣ ነው፣ ስቱዲዮ ላይ ላመጣው ነኝ። ለመጣው ሳምንት አድርገን ነበር፣ አንዳንድ የቤተሰብ ጉዳይ ስላለበት ሊመጣ አልቻለም። ጥሩ ጠበቃ ነው፣ አውቀዋለሁ። ስለዚህ በፎርክሎዠር ፕሮሲጀር ላይ ያላችሁ እንዴት ለማዳን እንደሚቻል ህጋዊ የሆነ መንገድ ይነግረናል። ኦፍኮርስ እያንዳንዱ ህግ በየስቴቱ የሚለያይ ስለሆነ ይህ ግለሰብ የሌላ ስቴቶችን ቢያውቅ የጆርጂያን ነው ፎካስ የምናደርገው፣ ቢኮዝ እያንዳንዱ ስቴት የራሱ የሆነ ህግ ስላለው ነው። እንግዲህ ከጠበቃው ጋር በፌብሩዋሪ 11 ቅዳሜ ማለት ነው፣ የወዳኛው ቅዳሜ ከሁለት ሰዓት ከአስር ገደማ አመጣዋለሁ። አንድ ሰዓት ሙሉ ውይይት ለማድረግ እንችላለን። ጥያቄ ያላችሁም አዘጋጅታችሁ ልትጠብቁ ትችላላችሁ። እዚህ ጋር ላሳስብ የምፈልገው ትልቅ ችግር አለን። ባለሙያዎቻችን ኢትዮጵያውያን ቮለንቴር አይሆንም ያለ ለዚህ ነው አመሪን እንግሊኛ የሚናገር ሰው ማመጣው የግድ ሁሉ ጊዜ ዶክተር ኤፍሬምን እንኳን ማምጣት ያለብንም ሌሎችስ ምን ይያረግነን ከህዝባችን ጋራ መተባበር ይኖርብናል ባሁኑ በተለይ በቴክኖሎጂ በተስፋፋበት እዚህ ስቴዲየም እኮ ሳትኖሩ ሌላ ስቴዲየም ሆናችሁ በስርክ ለማካሄድ ይቻላል ስለዚህ በሞያዬ ሐሳብ ልሰጥ እችላለሁ የሚል ኢትዮጵያዊ ሁሉ ጊዜ ቀበላለሁ ደስተኛም ነኝ ስለዚህ በ404-315-1010 ደውሉልኝና አንዳንድ ፕሮግራሞች ለማድረግ እንችላለን ብዙ ስፔሻላይዝድ የሆኑ ኢትዮጵያውያን እንዳሉ ነው እዚህ እንኳን ራሱ ኤምሪ ብዙ ነው ያሉን በመምህራን ደረጃ የሚያሉ በጣም ብዙዎች ናቸው ግን ከህዝብ ጋር የሚያገናኝ አንዳንዴ እድልም አላገኙም እድልም አልተፈጠረም እነሱም ላይመቻቸው ይችላል ስለዚህ በፊልዳችሁ ለህዝባችን ኮንትሪቢዩት ለማድረግ እንችላለን ሐሳብ ለማካፈል እንችላለን የምትሉት ቢ ማይ ጌስ ደውሉልኝ ፕሮግራም ለማዘጋጀት እንችላለን አንዳንዴ ህዝባችን ትንሽ በባለሙያው ላይ ክብር አይሰጥም ያለ እሱም አንዱ ከሚያሸሻቸው አንዱ ነው አድማጮቻችን ልንከብር ምንችለው የራሳችንን ስንወድ ብቻ ነው ለናምር ምንችለው የራሳችን ባለሙያ ስናከብር ብቻ ነው አንዳንዴ ብዙ መጥፎ ነገሮችም ሰማለሁ ሀበሻ ጋር ቢዝነስ አይደረግም ነው ይደረጋል ፕሮፌሽናል ከሆነ ፕሮፌሽናል ነው ነጭ ነው ጥሩ የሚሰራው ጂው ነው የሚሰራው የሚባለው ይሄ የወደቀ ሐሳብ ነው በፊልዳችን ሁላችን ከተሰማራን ሪሊ የሚያኮሩ ኢትዮጵያውያን አሉን ስለዚህ ደውሉልና አንዳንዴም ሳጀስሽን ሌሎችም ልደውልን ይችላልላችሁ እና ውይይት ይቀጥላል ማለት ነው እስቲ አሁን ፕሮግራም ከመጀመሬ ሙዚቃ አላሰማችሁና ተመልሼ እመጣለሁ
Get me the melon nuts. Get me the melon nuts.
አድማጭ ጥያቄው ማስተያየት አለ ይመስለኛል። ይከተሉ ይከተሉ።
እሺ ስለ ታክስ ነበር ለመጠየቅ ፈለኩት።
እሺ
በአንድ ድርጅት ብዙ አብሾች ሆነን ተቀጥረን እንሰራለን እና መጀመሪያ ስንቀጠር ራሱ ታክስ ፎርሙን አልሞላንም እና ለአስር ወር ያህል የታክስ ሳይቆረጥ ነው የተሰጠን ማለት ነው። እና አሁን ታክስ ማሰራት አለብን የግድ ነው? ባናሰራውም ምንም ችግር የለም?
እሺ አንደኛ ታክስ ማሰራት ግዴታ ነው እንጂ ምርጫም አይደለም። በምትቀጠርበት ጊዜ W4 እና G4 የሚባል የኤግዘምፕሽን ጉዳይ የሚያሳይ ፎርም ትሞላለህ። ግን ዳጋጣሚ እንደነገርከን አልሞላችሁም። ይህ W4 G4 የጆርጂያ ስለሆነ ነው፣ የሌላ ስቴት ሌላ ስም ይኖረዋል። የሚያሳየው ስም፣ ሶሻል ሴኩሪቲ፣ አድራሻና የሜሬጅ ሁኔታ ስታተስ እንለዋለን። ሲንግል ማሪድ ወይም ደግሞ ሄድ ኦፍ ሃውስሆልድ ከሆን እናደርገዋለን። ከዚያ በኋላ ምን ያህል ዲፔንደንት እንዳለ ይገልጻል። እንደ አጋጣሚ በጣም ትንንሾች ኩባንያዎች ከሆኑ ይህ የደሞዝ አያያዝ ብዙ ሶፍስቲኬትድ የሆነ ብዙ አስቸጋሪ ነገር ስላለው ሳይሞሉ ሁለት ነገር ብቻ ነው የሚያደርጉት። አንደኛ ኢንካም ታክስ የግድ መቀነስ የለባቸውም። ምክንያቱም በat the end of the year tax return በምናዘጋጅበት ጊዜ ያልተከፈለ ከሆነ ስለምንከፍለው ነው። እነዚህ smaller ድርጅቶች ትንንሽ ድርጅቶች ምን ያደርጋሉ? Social Security 6.2 and Medicare 1.45 ሁል ጊዜ ከደሞዝህ ይቀንሳሉ። ግዳጃቸው እሱ ነው ማለት ነው፣ ሰራተኛ ከሆንክ ማለት ነው። ስለዚህ በምታገኘው ደሞዝ 300 ብር በሳምንት የምታገኝ ከሆነ 6.2 ለሶሻል ሴኩሪቲ መቀነስ አለባቸው፣ 1.45 ለሜዲኬር መቀነስ አለባቸው። ቢካውዝ ማንዴተሪ ነው፣ ግዳጅ ነው። ስለዚህ ኢንካም ታክስ ባይቀንሱልህ ታክስ ተርኑ ስትሞላ ያልከፈልከው ካለ ይከፈላል፣ የሚመለስልህ ካለ ደግሞ ይመለሳል። ይሄ እንደ ደሞዝተኛ ቀጥረኛ ሆነ ስትሰራ ብቻ ነው። ሌላው ግን ምናልባት እዚህ ጋር በሌላ መንገድም ሊወሰድ ይችላል። የ1099 ኢምፕሎይ ልትሆን ይችላል። ምን ማለት ነው? 300 ብር በሳምንት የምታገኝ ከሆነ 300 ብር ይሰጠዋል። At the end of the year በአመቱ መጨረሻ የወሰድከው ገንዘብ በሙሉ ይደምሩና 1099 የሚባል ፎርም አለ። ቁጥር 7 ላይ ይህን ያህል ወስደሃል ይባላል። ይህን ይዘህ ወደ ታክስ የሚያዘጋጀው ከወሰድክ እንደ ሰልፍ ኢምፕሎይመንት ይታሰብና ባለፈው ሳምንት የገለጽነውን ስኬጁል ሲ ይዘጋጅልሃል ማለት ነው። ስለዚህ በሁለቱም በኩል እንደሚሰራ ነው። ኢንካም ታክስ ካልቀነሱልህ የሚያስገድዳቸው ሁኔታ የለም። ማንዴትሪ የሆነው ሶሻል ሴኩሪቲ 6.2 ሜዲኬር 1.45 ነው። ሌላ ያል ጥያቄ ወይም ደግሞ ሌላ ነገር ካለ ከስቴሽኑ ከወጣሁ በኋላ 404-315-1010 ልደውልን ይችላል። አሁን እንደሚታየኝ ሰራተኛ ከሆንክ W4 እና G4 መሞላት አለበት። ምክንያቱም አሁን በኢሚግሬሽንም ራሱ ማንዴተሪ ነው። የኢሚግሬሽን ሰራተኛ መጥቶ የት አለ የዚህ ሰውዬ W4ም ሊላቸው ይችላል። ህጋዊ ሆነ መቀጠርህና ለመቀጠርህ የሚያሳይ ነው። እንደ ሰልፍ አሁን ይቀጥልሽ።
እሺ አሁን ከአንድ ወር በፊት መቁረጥ ጀምረዋል ማለት ነው። ነገር ግን ከዛ በፊት የነበሩትን 10 ወራቶች ምንም ነገር የተቆረጠ የለም። ቀጥታ የሰራነው ነው በቼክ አድርገው ይሰጡ።
እንግዲያውስ በ1099 ሊሰጡ ነው። ዴድላይኑ ጃንዋሪ 31 ነው። አሁን ከሶስት ቀን በኋላ ማለት ነው። ሁኔታው ይኸውና፣ ሌላ ነገር ካለ ልናነጋግራቸውም እንችላለን። አሁን እንደሚታየኛለ ቅጥረኛ የሆንከው ባለፈው ወር ምናምን ብቻ ነው። ሌላው ግን እንደ 1099 ሊሰጡህ ነው። ለማንኛውም እንግዲህ ዴድላይኑ ገና ስላልሆነ እንዴት አድርገው እንደያዙት ልንነጋገር አንችልም። ምክንያቱም በመጨረሻ ወር ነው ዴድላይኑ። ስለዚህ የሚመጣልህ ዶኪሜንት ይኖራል፣ ጠብቅና ካልመጣለት አነጋግረኛለ እስከ ፌብሩዋሪ 15 ሌላ ሁለተኛ ዴድላይን አላቸው ለነሱ ምናልባት በጊዜው ካላደረጉ ላለው ሁኔታ ልገልጽልህ ይችላል አይ ቲንክ የመለስኩልህ ይመስለኛል
አዎ በሚገባ
እሺ በጣም አመሰግናለሁ
እሺ
እንግዲህ ሁልጊዜ የምንጠየቀው ጥያቄ አሁን ወንድሜ እንደጠየቀን ብዙ ምንገለገልበት ነገር አለ ባለፈው ሳምንት ብዙ ሰዎች ደውለውልናል አንዱ ከተጠየቀው እኔ ስራ አለኝ ባለቤቴ አትሰራም የባለቤቴ ሚስት ለማምጣት ፈልገን ነበር ግን ባለቤቴ ስራ ስለላት እንዴት አድርገን ልናመጣ እንችላለን የሚል ጥያቄ ነበር የተጠየቁት ይሄ ኢሚግሬሽን ጉዳይ ነው አንዳንዴም ኢሚግሬሽን ጉዳይ ቴክ ኬር እናደርጋለን ጠበቃ አይደለሁም እንጂ የሊጋል ኤጁኬሽን አለኝ አዎ በኢትዮጵያዊ ባህል የሚስቴ እናት ነው የምናቸው በእንግሊዝኛ ግን ማዘርህ ናቸው ነው ያልኩት የስጋ ዝምድናችሁ በሚስትህ ነው እናትህ ማዘር እንላቸዋለን እኚህ ሴትዮ ደግሞ ለአንተ ማዘር ኢንለው ስለሆኑ እንደ ማዘርህ ልታመጣቸው ትችላለህ ነበር መልሱ በጣም የተደሰተ ይመስለኛል ፕሮሰስ እያደረገ ነው ስለዚህ አድማጮቻችን ዝምድናው በእኛ ስናየው ራቅ ያለ ነው በእንግሊዝኛው ግን የስ እናቱ ናቸው እኮ ሰው ያ የሱ አባትም ፋዘር ኢን ላው አባቱ ናቸው አዎ ስለዚህ የግድ ልጃቸው ብቻ አይደለም የሚያመጣቸው ባልየውም ሊያመጣ እንደሚችል ነው ሚስቱም ለማመጣት እንደምችል ነው ከዚህ እንደምትጠቀም በተስፋ አረጋለሁ ሁለተኛው ጥያቄ የተጠየቀው በበሽታ የቤተሰባችን አካል አንዱ ስለተጠቃ 401k አውጥተናል ስለዚህ 401k ስናወጣ ታክስም የቀነሱት አለ ፔናልቲም አለ እንዴት አድርገን ትሪት እናደርጋለን የሚል ጥያቄ ተጠይቄ ነበር ሁለት መልስ ነው ያለው ስለ 401k ምናልባት ቀኑን ባላስተውሰው ወደ ከስድስት ወር በፊት ምን እንደሚመስልና ምን ለመቀነስ እንደሚቻል ምን ለመቀነስ እንደማይቻል ተናግሬ ነበር አጠር ያለ መልስ እሰጣችኋለሁ ጠያቂያችን እንኳን መልሶ አግኝታለች ግን በበለጠ ደግሞ እንድናብራራላት አዎ 401k ከጥሮታ ከመውጣታችን በፊት ካወጣ ነው ቅጣት አለው ፔናልቲ አለው usually about 10% ይሆናል እንዲሁም ደግሞ ታክስ ምን ከፍላለን usually 401k የሚቀመጠው ሌላ ቦታ ስለሆነ የስቴቱን ብዙን ጊዜ አይቀንሱም የፌደራል ብቻ ነው የሚቀንሱት ስለዚህ የሚቀነስና የማይቀነስ መሆኑም ያሳዩናል የመጀመሪያው ቁጥር ቴብሉ ላይ ያለ 1099R ይባላል እሱ amount ይላል ከዚያ በኋላ ደግሞ taxable amount የሚባላል roll over ካደረግነው ወደ ሌላ አንከፍልበትም taxable amount 0 ብሎ ነው የሚሰጠው roll over ካደረግነው ግን በችግራችን ካወጣ ነው ግን እነዚህ ሁኔታዎች 401k አውጥተን ሳንቀጣ ልናወጣው እንችላለን ማለት ነው አንደኛ ባለቤቱ ከሞተ 401k ያለው ግለሰብ ማለት ነው ከሞተ እና ቤኔፊሸሪ ተጠቃሚ ማለት ነው ልጆቹ ወይም ሚስቱ ለማውጣት ቢፈልጉ ያለ ቅጣት ሊወጣ ይችላል አንድ ይሄ ነው ሁለተኛ ባለቤቱ ዲስኤብልድ ከሆነ ዲስኤብልድ ማለት ምን ማለት ነው አካለ ጎደሎ እንለዋለን መሰለኝ ዲስኤብልድ ማለት ሽማግሌው ምናምን ሳይሆን ለስራ ብቁ አይደለም የሚል በካውንቲው ዶክተር ከተረጋገጠ 401k ያለ ቅጣት ሊወጣ ይችላል ሌላው ስራችንን ካቋረጥን ሚኒማም 55 አመት ከሞላን ስራችን ካቋረጥና ሚኒማም 55 አመት ከሞላን ያለ ቅጣት ሊወጣ ይችላል ሌላው ቺናት ለጥያቄዋ መልስ medical expenses out of pocket ስላላቸው ነው ያወጡት እንግዲህ ግለሰቡ ኢንሹራንስ ነበረው ግን out of pocket የሚመጣ ስላለ እሱ እዳው ብዙ ስለሆነ እንዴት ነው ስላለች ነው withdraw በምታረግበት ጊዜ ለmedical expense መሆኑን ከተናገራችሁ የተወሰነ amount በላይ ሲሆን ብቻ ነው የምትከፍሉት እንጂ ለmedical expense ካወጣችሁ taxable amount አይደለም። ይህ ግን ለማወቅ 401k የያዘው ድርጅት በምትሰሩበት መስሪያ ቤት payroll department ደውሉና payroll department man እንደያዘው ይህን የሪታየርመንት አካውንት ከነገሯችሁ ሁኔታው ከነገራችሁ ጠቅላላውን ታክስ ሳትከፍሉ ለማውጣት እንደምትችሉ ነው። ወይም ደግሞ ገደብ ካለው የሚበዛው ጊዜ ገደብ አለው እስከዚህ አማውንት ታክስ አትከፍሉበትም ከዚህ አማውንት በኋላ ደግሞ ትከፍላላችሁ ብለው እዛ 1099R ላይ ስለሚያገቡ ስለሚያስገቡት ምናልባት ባለፈው ሳምንት የደወላችሁ ግለሰቦች ይህን በመረዳት 1099R ጃንዋሪ 31 ነው ዴድላይኑ ይላክላችኋል ተልከላችሁ ከዚህ medical expense እንዳላችሁት ከሆነ medical expense እንደገና corrected 1099R ይባላል ያርሙታል አርመው ሊልክላችሁ ስለሚችሉ እንደገና መልሳችሁ መደወል ይኖርባችኋል ማለት ነው። ሌላው ደግሞ ብዙ ነገሮች አሉ 401k እንትን ማይለው ግን ሁሉም 401k ተመሳሳይ ስላልሆኑ ሁሉም ተመሳሳይ አይደሉም። SEP የሚባላል ሌላም አለ የያዘው ድርጅት ደውላችሁ ማረጋገጥ እንዳለባችሁ ነው። አንድ መልስ የለውም because የተለያዩ 401k በተለያዩ ባንኮች ስለሚሄዱ የራሳቸው የሆነ አሰራር ስላላቸው payroll department ደውላችሁ የያዘው በኩባንያ ቁጥር ሊሰጣችሁ ይችላሉ ከዚያ ደውላችሁ ለማረጋገጥ እንደምትችሉ ነው። ሞር የመለስኩ ይመስለኛል ለጥያቄው። እንግዲህ ላለፉት ሁለቱ ጥያቄዎች እዚህ ጋር ላቆምና የስኬጁል ሲ ከመቀጠል እቀጥለዋለሁ። የስኬጁል ሲ እዚህ ጋር ግን ባለፈው ሳምንት ስለ ሰልፍ ኢምፕሎይመንት ስናገር ሁልጊዜ ጽሑፍ እንዳለን ማድረግ እንዳለብን መጻፍ እንዳለብን ግምታዊ ነገር ማስገባት እንደሌለብን ነግሬ ነበር። አንዱ ከሚያስቸግረው ካላንደር መያዝ ነው። ቀኑ ለምሳሌ አንድ የታክስ ነጂ ወይም ደግሞ አንድ ፕላምበር ወይም ደግሞ አንድ ሜሰን ወይም ደግሞ አንድ አካውንታንት መኪና ለቢዝነሱ ቢገዛ የተገዛበት ቀን በጣም ኢምፖርታንት ነው። ምክንያቱም ቀኑ ምን ያህል ዲፕሪሺየሽን እንደምናገኝ ስለ ዲፕሪሺየሽን ሌላ ቀን እናገራለሁ። ሎስ ኢን ዘ ቫሉ ኦፍ ዘ አሴት ማለት ነው። አንድ ዕቃ በምንገለገልበት ጊዜ ዋጋው እየቀነሰ ይሄዳል እሱ ዲፕሪሺየሽን ይባላል። ለመወሰን የገዛንበት ቀን በጣም ኢምፖርታንት ነው። ቀን አጻጻፍ ላይ ብዙ ኢትዮጵያኖች ችግር አለን። አንደኛ እዚህ አሜሪካ ውስጥ የምንጽፈው መጀመሪያ ወር ነው ሁለተኛው ቀን ነው ሶስተኛው አመት ምረት ነው። በኢትዮጵያ ወይም ደግሞ በዩሮፒያንስ ሲጻፍ ደግሞ መጀመሪያ ቀን ነው ሁለተኛው ወር ነው ሶስተኛው አመት ምረት ነው። ለነገሩ የኢትዮጵያን ካላንደር የመጣው ኤጂን ካላንደር ከሚል ነው። ኤጂን አይደለም ለምን ኤጂአይኤን ካላንደር ነው ብዙዎች ይጠቀሙበት ነበር። የግሪጎሪያን ካላንደር ከመጣ በኋላ ኢትዮጵያ ብቻ ነው የቀረችው እንጂ ሌሎች በሙሉ አይጠቀሙበትም። ሶ የኤጂንም ካላንደር ወይም ደግሞ የዩሮፒያን ግሪጎሪያን ካላንደር ሲጻፍ ቀን ወር አመት ምረት ነው። የኛ ደግሞ የአሜሪካ ደግሞ ወር ቀን አመት ምረት ነው። ብዙን ጊዜ በቲኬ ክላይንቶች ሆናችሁ ብዙ ጥያቄም ሳይቀርብላችሁ አይቀርም የትኛው ነው ትክክል የሚል ነበር የምጠይቃችሁ። ምን ይመስላችኋል? ተመልሼ መጣለሁ። መጀመሪያ ሙዚቃ ላጫውትና መልሱ ነግራችኋለሁ። ሙዚቃ እንቀጥላለን።
Yeah.
እሺ እንግዲህ የካላንደር አጻጻፍ ልዩነት ስላለ ነው ብዙ ሰዎች ኢትዮጵያዊ ስለሆኑ የኢትዮጵያ ነው ጥሩ ነው የሚሉኝ ከዚህ ከትንሽ ወደ ትልቅ ይሄዳል ትንሽ የሚሉት ቀኑ ነው ከዚያ ትልቅ የሚሉት ወሩ ነው ከዚያ በኋላ ዓመተ ምህረት ነው ነው ስህተት ነው በአማርኛ ስትጠየቁ በአማርኛ መልሱ የኢትዮጵያ የዘመን መለወጫ ቀን መቼ ነው ብንል አዲስ ዓመት መቼ ይጀመራል ብንል አንድ መስከረም 2004 አንድ መስከረም 2004 ቋንል መስከረም 1 2004 ነው ምንለው መቼ ተወለድክ በሚሉ በሚት ብለው በሚጠይቁን ጊዜ ጥቅምት 23 1968 ነው ምንለው እንጂ 23 ጥቅምት 1968 አንልም ስለዚህ ባነጋገር በአማርኛም ብንመልሰው በትግርኛም ብንመልሰው በአረብኛም ብንመልሰው በሌላም ቋንቋ ብንመልሰው የመጀመሪያ የሚጠቀሰው ወር ነው ሁለተኛ የሚጠቀሰው ቀኑ ነው ሶስተኛ የሚጠቀሰው ዓመተ ምሕረቱ ነው ሶ አሜሪካኖች ያረጉት ሰው ሲናገር ወር ነው የሚናገረው ከዚያ በኋላ ቀን ነው የሚደረገው ከዚያ በኋላ ደግሞ ዓመተ ምሕረቱ ነው ለምንድን ነው እንደሌላው ምን ገለብጠው ምናምን ብለው ያረጉት ነው ይሰራል ሌላው ደግሞ እንግሊዝ እንደመቃወም ያላረጉት ነገር ስለሌለ የእንግሊዝ ማስተሳሰብ ላለመቀበል ሊሆን ይችላል። ነገሩ ግን ህዝብ ሲመልስ ቀን ተናገር ሲባል መጀመሪያ ወር እንደሆነ ነው። ሁለተኛ ቀን ከዚያ በኋላ ዓመተ ምሕረት ነው። ስለዚህ መቼ ነው እዚህ የመጣኸው ሲሉ ሰኔ 22 1982 ነው የምትለው እንጂ 22 ሰኔ ብለህ አትጀምርም። ስለዚህ ያቺ የኢትዮጵያ ትክክል ናት የምትባለው መቅረት ይኖርባታል። እንደ ባህል ስህተት የለውም። ባህል ስለሆነ የባህል መጥፎ ነው የባህል ጥሩ ነው ለማለት አንችልም። በአጻጻፍ ዘዴ የመጣች እንደሆነ ግን እንደ አሜሪካኖች ነው የሚጻፈው። ኢንፋክት አሁን ስታንዳርድ ሆኗል። በዓለም ውስጥ ስታንዳርድ ሆኗል። ይሄ 1 15 1990 የሚባል ነገር እየቀረ ነው። መጀመሪያ ወሩን በጽሁፍ ነው የምናስቀምጠው። አሁን ጃንዋሪ ከሆነ JAN ለዋለን ወይም ደግሞ ጃንዋሪ በሙሉ ጽፈን 22 ኮማ 2012 እንለዋለን ማለት ነው። ስለዚህ ደብዳቤ ስትጽፉ እቺ አጭሮተ ምናምን ተዋት። በአማርኛም ሲጻፍ መስከረም 22 2004 ብለን ለመጻፍ እንችላለን። ስታንዳርድ ሆናል። በተለይ በኮምፒውተር ኤጅ አሁን ይሄ ቁጥር እየጻፉ ማረጉ ኮንፊዥን ስለሚፈጥር እንጠቀምበትም። ስለዚህ 1 10 2012 ካላችሁ ለአሜሪካዊ ጃንዋሪ 10 ነው። ለቻይናው ደግሞ 1 ኦክቶበር ነው። ሶ የሁሉ ኮንፊዥን ስላለ የቀን አጻጻፋችን እንደ አሜሪካ ቢሆን የተሻለ ይሆናል። ለነገሩ ደብዳቤም ስንጽፍ እንደዚያ እኮ ነው የምንጽፈው። ወር፣ ቀን፣ ዓመተ ምሕረት ነው የምንጽፈው። እሺ አንድ መልስ የሰጠኋችሁ ይመስለኛል። እንግዲህ በምዕራብ በኩል ያላችሁ አድማጮቻችን ማለት ዌስት ኮስት ያላችሁ አድማጮቻችን የቲኬ ሻው ነገ ላስ ቬጋስ በሚገኘው ሬዲዮ ጣቢያ በ8:30 አንዳንድ መግለጫ ልሰጥ ነኝ። ፕሮግራሙ ከሄደ ማለት ነው። ስለዚህ ላስ ቬጋስ ያለው ሬዲዮ ሁለት ሬዲዮ ናቸው ያሉት። አንደኛው ማክሰኞ ነው ያለው መሰለኝ፣ አንደኛው እሁድ ነው። እሁድ ላይ ይቀርባለሁ። እዚያም ልታገኙ እንችላላችሁ ነገ ማለት ነው። ሌሎቻችሁም እንግዲህ በኢንተርኔት ልሰሙት እንችላላችሁ። ነገ ፕሮግራም እንዳለኝ ነው። እሺ ወደ ስኬጁል ሲ ልቀጥልና ስኬጁል ሲ ብዙዎቻችን ሰልፍ ኢምፕሎይድ የሆነው ብቻ ነው ብያለሁ። ቅድም የጠየቀው ወንድማችንም የስኬጁል ሲ ተጠቃሚ እንደሚሆን ይመስለኛል። ደሞዝ ስላልተቀነሰለት ቴናይን ሊያገኝ ነው። ስለዚህ በመሰረቱ ስኬጁል ሲ ብዙ ነገር እንዳሉት ባለፈው ሳምንት እንትን ጠቅሼላችኋለሁ። ይህ አሁን የጠየቀው ግለሰብ ታክስ ሪተርኑ ፋይል ቢያደርግ ወጪዎች መቀነስ እንዳለበት ነው። ቅጥረኛ ሰራተኛ እንዳልነበረ ነው። ስለዚህ የትራንስፖርት ይፈቀድለታል። ስለዚህ ከቤቱ ወደ ስራው ማይሌጁን ካልኩሌት አድርጎ በየሳምንቱ ምን ያህል እንደሚሄድ ካደረገ
ዘጠኝ ወር ከሰራ የዘጠኝ ወር ካልኩሌት አድርጎ ለአካውንታንቱ ቢሰጠው ማይሌጅ ይሰጠዋል። ሴሉላሩም የሚጠቀምበት ጉዳይ ስለሆነ ምክንያቱም አሰሪው ሴሉላሩ እየተጠቀመ ሊጠራው ስለሚችል የሴሉላር ኮስቱም ራሱ እዚያ ላይ ይገባል። ማይሌጅ ካልተጠቀመ አክቹዋል ጋዝም ለመቀነስ ይችላል። ማይሌጅ ከተጠቀም ጋዝና ኢንሹራንስ መግባት የለበትም፣ ሁለቴ እንዳይቆጠር ነው። ሌሎች ምናልባት የልብሱ ሰልፍ ኢምፕሎይድ ስለሆነ ላውንድሪ የሚያስገባ ከሆነ እሱም ለመቀነስ ይቻላል። ላውንድሪ ጫማም ለመቀነስ ይቻላል፣ ምክንያቱም ስራው ለመስራት የሚያስፈልጉት ነገሮች አሉ። በራሱ ልብስና ጫማ የሚጠቀም ከሆነ ሊጠቀም ይችላል ማለት ነው። ስለዚህ እንደዚህ የመሰለ ሁኔታ በሚኖራችሁ ጊዜ የምታሰሩበት ቦታ አካውንታንቱ ሁኔታው ከገለጻችሁለት የሚያስፈልጋችሁን ዲዳክሽንስ አንዳንዱ መሰረት ሊያስይዝላችሁ ይችላል ማለት ነው። ለምንድን ነው የ1099 ሰልፍ ኢምፕሎይመንት ታስቦ እነዚህ ወጪዎች የምንቀንሰው? ሰልፍ ኢምፕሎይድ የሆነ ሰው 1099 የሚያገኝ ሰው ከእያንዳንዱ ብር 15.3% ሶሻል ሴኩሪቲ እና ሜዲኬር ይከፍላል። ቅጥረኛ ቢሆን ኖሮ ግማሹ ኩባንያውን የሚከፍለው፣ ግማሹ ደግሞ ሰራተኛውን የሚከፍለው። ይህ ግን ሰልፍ ኢምፕሎይድ ስለሆነ 15.3 የማይቀር እዳ አለው። ሶሻል ሴኩሪቲ ነው ይሄዳል። ሰው በሙሉ ያገኘው ቢያገባና ቅናሽ ባያረግ የሚከፍለው ታክስ ብዙ ስለሆነ ነው። ምክንያቱም ቅድም እንደነገርኳችሁ ሰልፍ ኢምፕሎይድ የሆነ ሰው ማንዴተሪ የሆነ ማለት ትዕዛዝ አይቀርም። በሚያገኝበት ጊዜ እነዚህ 15.3 መቀነስ አለባቸው። እነዚህ ወጪ እንኳን አናስባቸው፣ ምክንያቱም በመሰረቱ ሶሻል ሴኩሪቲ ጥሮታ ስንወጣ የምናገኘው ገንዘባችን ነው። ሜዲኬር ወደ 2.9 ነው የሚከፍለው፣ ራሱ ስለሚከፍለው ኩባንያ ቢሰራ ኑሮ 1.45 እና 1.45 ይሆናል፣ ግን በሙሉ ስለሚከፍለው 2.9 ነው። እሱም ጥሮታ ከወጣን በኋላ ለሜዲካል ኤክስፐንስስ ማለት ኢንሹራንሳችንን ማለት ነው ማለት ነው። እንግዲህ የሰልፍ ኢምፕሎይመንት ስኬጁል ሲ እዚህ ጋር ላቆመው። ተመልሼ ስመጣ ደግሞ ሌላ ስኬጁል ኤ የሬንታል ፕሮፐርቲ ልነግራችሁ ነው። ሬንታል ፕሮፐርቲ በጣም ብዙ አድቫንቴጅ አለው። በተለይ ሀብታሞች ከሆናችሁ ታክስ የማትከፍሉበት መንገድ ሁሉ ልነግራችሁ ነው፣ ህጋዊ ነው የምነግራችሁ። ግን እስቲ ተመልሼ እስክመጣ ሙዚቃ እንስማ። አድማጭ ጥያቄ አለ መሰለኝ ወይ ማስተያየት ይከተሉ ተናስተልኝ
አንድ ጥያቄ ነበር እኔ በመሰራበት መስፋቢት ስቴት ኢንካም ታክስ ትንሽ ነው ብዙ ጊዜ የሚቆረጠው
አው ነውና
ለምንድን ነው ቤተሰብ ስላለ ብዙ እንዲቆርጥ በኋላ ታክስ ይሰራኮ ያስከፍሉኛል
እንዳጋጣሚ የት እንዳለ እንኳን አላውቅም እንጂ ጆርጂያ ካለ የጆርጂያ ኢንካም ታክስ በጣም ዝቅተኛ ነው ብዙን ጊዜ ወደ በጣም ከፍተኛ ደሞዝም ካለ 6% ነው ስለዚህ የስቴቱ ኢንካም ሁል ጊዜ ሎወር ነው በተለይ ቤተሰብ ካለ የሚያስፈራ ሁኔታ ያለው because የW4 እና G4 የስቴቱ ኢንካም ታክስ በG4 ነው የሚመላው G የጆርጂያ ስለሆነ ነው ሞልተው ሬዲዮ አጥፋው እና በስልክ ስማን
Okay,
yes, I'm on. At Faurelio, because it's a man.
Okay.
At Faurelio.
Yes, at Faurelio.
Oh. Selezi, but kikil meltaw kohone, messasatim yellabbatim, bizun gizye yehe W4 na G4 bamin molabbat gizye, kadro yenabbara form bamohonu, updateim ayhonim, mekniyatum chigir yellawum, ብዙ ተወስደብ ከሆነ ሪፋን ታገኛለ ሌስ ተወስደብ ከሆነ ደግሞ ትከፍላለ ጀነራሊ ግን ጀነራሊ በስቴት ኦፍ ጆርጂያ በጣም ዝቅተኛ ይያልኩ ነው ኮምፔር ቱ አዘርስ የኒውዮርክ እና የካሊፎርኒያ በጣም ብዙ ነው ሌሎችም ብዙ ናቸው የጆርጂያ በጣም ዝቅተኛ ነው የሚያስፈራ ነገር እንደሌለ ነው ሌላው ቢመጣም እዳው ዝቅተኛ ስለሆነ ባንዴ ለመክፈል ይቻላል ወይም ደግሞ ስልክ ደውሎ ኢንስቴልመንት ሁሉ ለመክፈል ይቻላል ስለዚህ የፌደራሉ ብቻ አይምታታ እንጂ የስቴቱ ይሄን ያላስቸጋሪ ስለሆነ ብዙ ወሪ መታረግበት አይታየኝም ምናልባት ሞር እንዲከፍሉ እንድትከፍል ከፈለክ ግን ፔሮል ዲፓርትመንት ሄድና G4 እዚያው ሞልተ 2 ደቂቃ ማጨረስ እዚያው ከሰጣቸው አውቶማቲካሊ ዘ ኔክስት ፔይ ቼክ አጀስት ያደርጉልሃል ስለዚህ ይሄ W4 እና G4 እንደገባን ብቻ ምን ማለት ስለሆነ ሳይሆን በየጊዜው አፕዴት ለማድረግ እንችላለን አሁን ብዙዎቹ ለምሳሌ ሲቀጠሩ ከማግባታቸው በፊት የሞሉት ፎርም አፕዴት ለማያርጉት ብዙ ወሰድባቸዋል ካገባን በኋላ እንደ ስታደሱ ኢንካም ታክስ ለምንከፍል ከዚያም በኋላ ልጆች ሊወልዱ ስለሚችሉ አፕዴት ለማያርጉት ብዙ ወሰድባቸዋል ምንም ግን ችግር የለውም
ማለት ዳር ነኝ አራት ልጆች አሉኝ ግን መምራት ፈልጋለሁ
W4 G4 የሚባለው አንደኛ ኦፊስ መጥተል ሰጥ ይችላል እዚያም ፔሮል ሰጥቼ እዚያው ሞልተው ልሰጣቸው ይችላል ወይም ደግሞ ፔሮል ዲፓርትመንት ሄደም ልትሞላው ይችላል የሚያስቸግር ሁኔታ መስሎ አይታየኝም አፕዴት ለማድረግ እንችላለን at any time
ኦኬ
ስለዚህ እንደገና ሄደ መጠየቁ ቆንጆ ነው እንዳውም ሄደ ጠይቀ ምን ያህል ምንድነው ያለኝ ስታተስ ይብትል ሜሪድ መሆንን ቼክ አድርገው ልጆቹ ደግሞ አራት መሆናቸውን ቼክ አድርግ ግን ትንሽ ዳብል እንዳይሆንብህ በተለይ ባለቤት የምትሰራ ከሆነ እዚህ ጋር እኔ ጋር ብትመጣ ትንሽ አንዳንድ ነገር ወርክ አውት ለማድረግ እንችላለን because ባለቤት የምትሰራ ከሆነች ሜሪድ ፎር ዲፔንደንስ ካለች አንተም የምትሰራ ከሆነ ሜሪድ ፎር ዲፔንደንስ ካል አንደኛ ሜሪድ በማለት ሁለት ሰው ነኝ ይያልከነ እሷም ደሞ ሜሪድ በማለቷ ሁለት ይያልን አራት ሰው እየተፈጠረ ነው አንተ አራት ክሌምስ ላደረግ እሷም ደሞ አራት ክሌምስ ላደረገች 8 ሰዎች እና አራት ሰዎች ብዙ ሰዎች ነው ያላችሁ ስለዚህ አንደኛውን 0 ማድረግ ይኖርባችኋል ዩዥሊ ሌስ የሚያገኘው ሰውዬ ዲፔንደንቱን 0 አርጎ ሌላው ብዙ የሚያገኘው ዲፔንደንቱን እንደ ዲፔንደንሲ ናምበሮ ቢያስቀምጥ የተሻለ ይሆናል ምናልባት ሌላ ማብራሪያ ከፈለግ ግን እዚ ጆርጂያን ያለው አትላንታን ያለው
አዎ ጆርጂያን ያለው ወዲያው
ያንተ ጋር ነጋት መጣና
አሁን ምን ይላል መሰለ ፌደራል 8 ስቴት 2 ፕላስ 3 ዲፔንደንት እንደምያ
ኦኬ ዳትስ ኢት አባውት 5 አለ ስትመጣ ገልጽልሃለሁና እንዴት አድርገን እንደምታስተካክለው ነግራለሁ በጣም ቴክኒካል ስለሆነና ፎርሙ ራሱ ኦፊስ ውስጥ አለ ሰው ምንም ችግር የለንም
እሺ
አመሰግናለሁ እሺ የሚቀጥለው እንግዲህ ስኬጁል ኤ ነው ስኬጁል ኢ ነው ስኬጁል ኢ ክራይ ለምናደርግ ሰዎች የተሰጠ ፎርም ነው ቤታችን ሬዚደንስ ይባላል ሁለተኛ የሚከራይ ካለን ስኬጁል ኢ ላይ ነው የምናገባው ስኬጁል ኢ ጠንካራ የሆነ ህግ አለው አንደኛ ቤቱን ኦን የሚያደርገው ባለቤቱ ነው ወይስ ሚስቱ ናት ወይም ደግሞ ጆይንት ነው የሚል መለየት ይኖርብናል። ናምበር 1 ሁለተኛ ቤቱ ለክራይ ምናውለው 100% ነው ወይስ 50%? ቢካውዝ ክረምት ሄደን እዛ ምንኖርበት ከሆነ ወይም ደግሞ በቫኬሽን ዊኬንድ ላይ ሄደን ምንኖርበት ከሆነ 100% አይባልም። ስለዚህ ለክራዩ 100% ከሆነ ለክራይ ብቻ የተቀመጠች ቤት ማለት ነው። ስንፈልግ ምናድርባት ቤት ከሆነት ግን 100% አትሆንም። ሌላው ህጋዊ ነው ይሄ ታክስ ለመክፈል ባትፈልጉ passive activity የሚል ፎርም አለው እዚያ ላይ እሱን ከመላችሁ profitu delay ያረጋዋል። let me explain this one ጊዜ እንኳን ያጠረነው መሰለኝ። ለምሳሌ አንድ ሰው 12000 ሚከራይ ቤት አለው በወር 1000 ብር ይከራያል በ12 ወር 12000 ያመጣል። ሞርጌጁን አመናምኑ ከፍሎ 6000 ቢያረግ 6000 ትርፋለው። 12000 ገቢ ነው 6 የቤቱ ወጪ ነው ለሪፔርስ ኤንድ ሜንቴናንስ ለኢንሹራንስ ለሞርጌጅ ምናምን ያወጣው ማለት ነው። ለሞርጌጅ ያወጣው ግን በሙሉ አይደለም ኢንትረስቱ ብቻ ነው የምትገባው። ስለዚህ ቀላል ለማድረግ 12000 ገቢ ያለው 6000 ወጪ ያለው በአመት ገቢ 6000 ያለው ታክስ ወዲያው ልንከፍል ከፈለግ አክቲቭ ፓርቲሲፔሽን ይባላል። ተደስተሽው ኢንካማችን ላይ ተጨምሮ ያው ኢንካም ታክስ የሚገባንን ከፍላለን ማለት ዲሌይ ለማድረግ ብንፈልግ እንደ ሀብታም ለማሰብ ብትፈልጉ ግን ዩ ካን ዲሌይ ዲ ፕሮፊት ፕሮፊቱ ፓሲቭ አክቲቪቲ ካረጋችሁት ወደ ሌላ ዘመን ያራዝመዋል። እንዴት ነው የሚያራዝመው? ቤቱ ሲሸጥ ወይም ሬንታል ነገሩን ስታቆሙት ታክስ ትከፍሉበታላችሁ። እንደ 401k ነገር ነው። አሁን ችግር ያላት 401k ጥሮታ እስክንወጣ መጠበቅ አለብን። ይሄኛው ግን ቤቱ ከሸጥ ነው ወይም ደሞ ሬንታል እንትኑን ካቆም ያ ስናሳልፈው የነበረ ፕሮፊት እንከፍልበታለን ማለት ነው። ለምሳሌ ያህል 10 አመት ቢቀመጥ 10 አመቶች ፓሲቭ አክቲቪቲ እያደረገ ቢሄድ 6 ጊዜ 10 ወደ 6000 ብር ታክስ አይከፍልበትም ማለት ነው። ህጋዊ ነው ይሄ። it's nothing እነ ሮምኒ የሚጠቀሙበት ትሪክ ነው። ህጉ እስከፈቀደ ድረስ ምንም አይነት መጥፎ ነገር የለውም። እንግዲህ ፓሲቭ በመናረግበት ጊዜ ሎስ በሚመጣ ጊዜ ካለው ፕሮፊት ይወሰዳል። ስለዚህ የቀረው ፕሮፊት እንደገና እየተላለፈ ይሄዳል ማለት ነው። በጣም ጠቃሚ ነው በተለይ ብዙ ኢንካም ላላቸው ሰዎች አሁን ገንዘቡ ስለሚያስፈልጋቸው ዲሌይ ያረጉ። 20 አመትም 10 አመትም 15 አመትም ሊቆይ ይችላል ማለት ነው። የሬንታል ፕሮፐርቲ አንዱ ሌላው አስቸጋሪ ለእያንዳንዱ ቤት አንድ አካውንት መክፈት እንዳለብን ነው። ባንክ አይደለም ብለው ያለው ለእያንዳንዱ ወጪ በአድራሻቸው ነው የሚጻፈው። ለምሳሌ የቤቱ አድራሻ ለሁሉም ይጻፋል። ስለዚህ ለሞርጌጅ ምናወጣው ለዛች ለአንዱ አድራሻ ነው እዚያ መጻፍ ያለበት። ለሪፔርስ ኤንድ ሜንቴናንስ ምናወጣው ለቡሙል ሬንታል ፕሮፐርቲያችን ሳይሆን ለዛች ፓርቲኩላር ነው። ስለዚህ ይሄ ስኬጁል ኤ 10 ቤት ካላችሁ 10 ስኬጁል ኤ ያስፈልጋል ማለት ነው። 6 ቤት ካላችሁ አልመኝላችሁም ግን ስቃ ያለው 6 ስኬጁል ኤ ያስፈልጋል ማለት ነው። ሶ ሬንታል ፕሮፐርቲ ራሱ የሆነ ስኬጁል ኢ ማዘጋጀት አለበት ለእያንዳንዱ ማለት ነው። ሌላው እዚህ ትንሽ ማስጠንቀቂያ ብሰጣችሁ ሬንታል ፕሮፐርቲ ከሆነ ኖርማል ኢንሹራንስ አይደለም የምታረጉት። የሬንታል ፕሮፐርቲ ኢንሹራንስ ብላችሁ ካገባችሁ ብቻ ነው ኢንሹራንስ የሚከፍላችሁ። ስለዚህ በጣም ብዙ ልዩነትም የለው በቤታችሁና በሬንታል ፕሮፐርቲ ላይ ያለው ዲፍረንስ በጣም ይህን ያህልም አይደለም ተመሳሳይ ናቸው። ግን ሊያቢሊቲ ስላለበት ሬንት ያደረጉት ሰዎች አንድ ነገር ውሃ ተጥለቅልቆ ቢወጡ ሆቴል ማሳደር እንዳለባችሁ ቤት እስኪያገኙ ከኪሳችሁ እያወጣችሁ ማኖር ስላለባችሁ ይቺ የኮመርሻል የሬንታል ፕሮፐርቲ ታክስ በጣም አስፈላጊ ናት ማለት ነው። ምክንያቱም እንደ ለምሳሌ እንደ ጆርጂያ ህግ ኢፍ አይ ሃቭ ሬንታል ፕሮፐርቲ አንድ ነገር ሆኖ ቤቱ ቢቃጠል ቤት እስኪያገኙ ድረስ ሆቴል ማሳደር እንዳለብን ነው። ወጪው ከኛ ነው የምናደርገው። እና ኮመርሻል ካልሆነ ደግሞ እንደዚህ አይነት አገልግሎት አይሰጣችሁም ቢካውዝ በሬዚደንስ ተከራይታ ኢንሹራንስ አግኝታችሁ ለሬንታል ልታውሉታችሁ ህግም አይፈቅድም ኢንሹራንስም ሪፊውዝ ያረጋል። ግን ዛሬ ብዙ የተናገርኩ ይመስለኛል። ቶፒኩ ይቀጥላል። እስቲ ትንሽ ደሞ ሙዚቃ ላሰማችሁና ተመልሼ እመጣለሁ።
አንቲ ከነቀልጣፎች ባሏን ይነጥቋታል አንድ ቀን ቀልጻፎች ባሏን እንጥቋታል ማማዬ ማማዬ ነረኔ ማማዬ 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 ነረኔ ማማዬ
እሺ እንግዲህ እኔ እንኳን ሰዓቱ የሚበዛው ጊዜ የማውቀው አድማሶች ያካበቡኝ ነው አድማሶች እዚህ ያሉ እየመጡ ናቸው እነሱ ሳያቸው ሰዓት አያስፈልገኝም ለሚቀጥለው አራት ሰዓት ቆይታችሁ ከአድማስ ሬዲዮ ጣቢያ ጋር ይሁን እንግዲህ በሚቀጥለው ሳምንት አሁን የዛሬ የጀመርኩትን ስኬጁል ይገልጽና ከዛ በኋላ ወደ ላብ በማያያዝ ወደ ስኬጁል ኤ ገባለሁ ከዛም ጥያቄ ካላችሁ ልጠይቁ እንችላላችሁ በሚቀጥለው ሁለት ሳምንት ደግሞ የፎርክሬጀር እና የባንክረፕሲ ጠበቃ እዚህ አቀርባለሁ ብያችኋለሁ እንግዲህ በሚቀጥለው ሳምንት በሰላም ያቆየና እስክንገናኝ ወንድማችሁ ተካ ከለለ ሳህሉ ነኝ ደህና ሁኑልኝ Thank you.